voice of America. በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በረቂ አካባቢ በተለምዶ ቆሼ የሚል ተቀጥያ ስም በተሰጠው ቦታ በደረሰው አደጋ ህይወታቸውን ያጡ ቤተሰቦች ትናንት አደጋው የደረሰበትን 40ኛ ቀን አስበውለዋል። በአደጋው ለሞቱት ሰዎች ቤተሰቦች ከኢትዮጵያ መንግስትና ከበጎ አድራጊ ግለሰቦች እንዲሁም ከክልል መንግስታት የተዋጣ እርዳታ ከ80 ቢሊዮን ብር ወይም ከ4 ሚሊዮን ዶላር በላይ መድረሱ በመንግስት መገናኛ ብዙሃን ተዘግቧል። በአደጋው ቤተሰቦቻቸው ላጡ እንደ ሁኔታው ቤት፣ ቦታ፣ ጥሬ ገንዘብ እንደሚሰጥም ተነግሯል። የአደጋው ሰለባ የሆኑ ሰዎች በሶስት ምድቦች እንደሚከፈሉ እነርሱም ከአመታት በፊት በአካባቢው ቤት ቀልሰው የሚኖሩ፣ በኪራይ ቤቶች የሚኖሩና የቆሻሻውን ክምር ሰርስረው ተጠልለው የሚኖሩ መሆናቸው ተገልጿል።
በህጋዊነት ቤት ሰርተው ለረጅም አመታት ከሚኖሩ ቤቶቻቸው ከወደሙባቸውና ተከራይተው ከሚኖሩ ሁለት ሰዎችን ለጥያቄው መልስ ዝግጅት ጋብዘናል። በነገራችን ላይ ይህ ፕሮግራም ባለፈው ሳምንት ሳይቀርብ የቀረው ከአድማጮች ለቀረቡ ጥያቄዎች መልስ እንዲሰጡ የመንግስት ተጠሪ ለማግኘት ወደ አዲስ አበባ አስተዳደር ያደረግነው ተደጋጋሚ የስልክ ጥሪ ምላሽ በማጣቱ ነበር። በዛሬውም ዝግጅት የከተማው አስተዳደር የኮሚኒኬሽንስ ቢሮ ኃላፊን ወይዘሮ ዳግማዊት ሞገስን ለማግኘት ብዙ ብንጥርም ስልካቸው ስለማይነሳ የሚሉት ቢኖር ማካተት አልቻልንም። ስለ መንግስቱ ለመናገር ፍላጎት ያለው ወይም ዝግጁ የሆነ ማንም ባለስልጣን ቢኖር ግን እኛም ለማስተናገድ ዝግጁ ነን። በጥረታችንም እንቀጥላለን። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። ለጥያቄው መልስ።
እሺ፣ እንደምን ዋላችሁ? አቶ ቴዲ በየነ፣ አቶ ባዬ አሉ?
አለሁ። እግዚአብሔር ይመስገን።
እሺ፣ እንግዲህ ዛሬ 40ቸው ነው በአደጋው የሞቱ ቤተሰቦቻችሁና ዘመዶቻችሁ ደልም እንዴ አቶ ቴዲ ያሉኝ፣ እስቲ ግለጹልኝ እንዴት ነበር ሁኔታው? ዛሬ 40
ሁኔታው በጥሩ ሁኔታ እየተካሄደ ነው። ከፈጣሪ ጋር እንግዲህ ያው ብዙ ሰዎች እየመጡ እየተቃመሱልን ነው።
አቶ ባዬ፣ አደጋው እንግዲህ ከደረሰ ይሄውና 40 ቀን ሆነ። እስቲ ያላችሁበትን ሁኔታ ጠቅለል አድርገው ያስረዱኝ። የእርሶ ሁኔታ እንዴት ነበረ? መጀመሪያ እንዴት ነበረ ኑሮ? ተከራይተው ነው የሚኖሩት? ከመቶዎቹ ቤቶች ባለቤቶች አንዱ
ተከራይቼ የምኖረው ለቴዲ በየነ ቤት ነው። እነሱ ጎረቤት ነበር ያለሁት፣ እነሱ ጋር ተከራይቼ ነበር የምኖረው። የእነሱ ቤት ነው፣ የእኔ ቤት የተያዘ ነው። ተከራይቼ በምኖርበት ሁኔታ 6 አመት ነው እነሱ ጋር የቆየሁት፣ እነ ቴዲ ጋር። ከዚያ እንግዲህ አጋጣሚ ተከሰተብኝ። ሲከሰት በቃ እኔ ምንም ማድረግ አልቻልንም። በአሁኑ ጊዜ ያለነው ሁኔታ ከባድ ነው። ቤተሰብ ናቱ እንደዚህ መኖር አንድ ላይ ሰርፎኛል። እሱም ጋ እንዴት አድርጌ እንደማሳድገው በጣም ነገሮች ሁሉ ስታስቡ በጣም ከባድ ነው። ባለቤቴ ልጄን እና ያደራ ልጄን ነው ያጣሁት።
አዝናለሁ።
ሶስት ቤተሰብ ነው ያጣሁት። አንደኛው አራተኛው ልጄ ተርፎልኛል። አለርት ሆስፒታል ነበር።
ስንት አመቱ ነው?
7 አመቱ።
እሺ፣ አቶ ቴዲ በየነ አከራይ ነበሩ?
አዎ፣ ያ አከራያችን ልጅ ነው። እንደ ቤተሰብ እንደ ወንድም እንደ እህት ነው አብረን ነው የምንኖር ነው።
አቶ ቴዲ አንተ ሲሞተብህ ሰው አለ በአደጋው?
7 ሰው ነው ያጣሁት እኔ ከቤተሰቦቼ፣ ወንድሜና አክስቴ፣ ወንድሜ ከልጆቹ እስከ ሚስቱ እስከ ሰራተኛ እና አቴ
እና ዛሬ 40ቸው ነበረ። እንግዲህ የሞተው የእስልምና ሃይማኖት ተከታይም ነው ክርስቲያንም ነው። የአርባውን ስነ ስርዓት ህዝቡ ጠቅለል ብሎ በአንድነት ነው ያከበረው? ልትነግረኝ ትችላለህ?
አብዛኛው ሰው ዛሬ ነው ያከበረው። እሑድ ደግሞ ያው የሚያከብሩ ሰዎች አሉ። ምክንያቱም አብዛኛው ሰዎች ስራ ስለሆኑ እሑድ ይገኛሉ ብለው ያከበሩ ሰዎች እኛ ጋርም በጥቂቱ ብዙ ሰዎች መጥተዋል። አሁን እያከበሩ ነው። በዛ ቦታ ነው የምንገኘው።
ብዙ ሰው አሁን እዛው ነው ያለው ወይስ ወደ ሌላ ቦታ ተሰራጭቷል?
ተበታትኗል። በጣም ብዙ ሰዎች ተበታትኗል። በየቦታው የተበታተኑት
ወዴት ወዴት እንደሄዱ ታውቃላችሁ? መንግስት ቦታ ሰጥቷቸው ቤት ሰጥቷቸው ነው ወይስ ከሰዎች ጋር ተጠግተው በፊት እንደነበረው በድንኳን ነው ህዝቡ ያለው? ህዝቡ ያለበትን ሁኔታ አቶ ባየም ቢሆን ውስጥ ያስረዱኝ።
እሺ፣ አሁን ባለንበት መንግስት የሰጠው ቤት ዝም ብሎ ቤት ማለት ይቻላል። ምክንያቱም ቀለም የለው፣ ምን የለው፣ ኮርኒስ የለው፣ ምንም ነገር የለም። እኔ አይቻለሁ። እኔ አንዲት ክፍል ስቱዲዮ ነች ተሰጣኛለች። የተከራይ ስለሆነ ተሰጣኛለች። አይቼዋለሁ፣ ብዬ አይቼዋለሁ። ምንም ነገር የለውም። ከዚያች ላይ እንደዚህ ኑሮ ለሱም ውሃ የለውም፣ መብራት የለውም። እንዴት ይገባል እዚያ ላይ? አካባቢው እንዳለ አፈር ነው፣ ጭቃ ነው። እዚያ ለመግባት በጣም ከባድ ነው። አሁን በአሁኑ ጊዜ እኔ እየኖር ያለሁት ዘመርጋ ነው፣ ተጠግቼ ነው እየኖር ያለሁት።
የት ነው ቦታው? ይሄ ቤቱ የተሰጠው
እዛው ሰፈር ነው። አሁን የምኖረው እዚያው ሰፈር ነው። ኮንዶሚኒየም የተሰጠን ቅኝቶ የሚባለው ማረሚያ ቤት ታች ነው።
እሺ ቴዲስ፣ ስለዚህ ምን የምታውቀው አለ? አንተ እንግዲህ ከአከራዮቹ ከመቶዎቹ ቀደም ብሎ ቤት ከሰሩት መካከል ናቸው ቤተሰቦችህና፣ ቤት ተሰጥቷቸዋል?
ቦታ ተሰጥቷል፣ ግን ያ ቦታ ላይ እስካሁን በእጃችን ምንም አልገባ አሳይቶናል። ብርም ምንም ነገር የሰጠን ነገር የለም። እስካሁን ምንም የተደረገልን ነገር የለም። መሬቱን አይተናል፣ ግን ካርቶን ቤት ቆርቆሮ ቤት እንኳን ለመስራት ፍቃድ አልሰጠንም። እንኳን ለመጠለል ማለት ነው።
ያው እንግዲህ ይሄ ፕሮግራም እኔ አሁን እናንተንም ማወያይበት ፕሮግራም ለጥያቄው መልስ ይባላል እና ከአድማጮች ጥያቄዎች መተውልናል እና እስቲ አንዳንዶቹን የአድማጮቹን ጥያቄ ላሰማችሁ፣ አንድ በአንድ እናንተ ትመልሱልኛላችሁ።
ጤና ይስጥልኝ፣ እንደምን አላችሁ ቢዎች? በጣም አመሰግናለሁ እድሉን ስላገኘው። ቆሸ ተብሎ በተለምዶ በሚጠራው ሰፈር ላይ የደረሰውን አደጋ አስመልክቶ በእውነት እኔም ሀዘኔን ለመግለጽ እፈልጋለሁ። ጥያቄ በተለይ መንግስት፣ የአዲስ አበባ መስተዳደር አካባቢ ለተጎዱ ሰዎች የቤት ካርታ፣ የአንድ አመት ገንዘብ ለክራይ ቤት የሚሆን ወደ 1 ሚሊዮን የሚጠጋ መስሪያ ገንዘብ እሰጣለሁ እያለ ብዙ በቴሌቪዥን እንሰማለን። አሁን እነዚህ የተጎዱ ሰዎች በዚህ ገንዘብ ላይ ምን ያህል ሚና አላቸው? ለምሳሌ የአማራ ክልል ወደ 5 ሚሊዮን ብር፣ የተከበሩ ዶክተር ሼክ አላሙዲን ወደ 40 ሚሊዮን ብር፣ ሌሎችም እንደዚሁ ካምፓኒዎችም የተለያዩ ገንዘቦች ሰጥተዋል እና ይህን ገንዘብ ቁጥጥርና ክትትል የሚያደርጉበት እኒህ ተጎጂዎች ምን አይነት መካኒዝም አብጅተዋል? ከአዲስ አበባ መስተዳደር ጋር ሆነው ገንዘቡን እንዳይመዘበር፣ ለምሳሌ ካምፓኒዎች ቤቱን እንሰራለን ብለው ወስደው በ500 ሺህ ብር የሰረቱን ቤት ወደ 1 ሚሊዮን ነው ብለው ቢሉ ይህንን ቁጥጥር የሚያደርጉበትን ጉዳይ ምን ያህል እነሱ ክትትልና በኮሚቴስ ምን ያህል አብረው እየሰሩ እንደሆነ ግልጽ ያደረጉት ነው። እናመሰግን።
እንግዲህ ሰምታችኋል ጠያቂያችን የሚሉትን። እናንተ ተደራጅታችሁ ይሄ ከህዝብ ተዋጣ የተባለውን መንግስትም ያበረከተውን የየክልሉ መንግስትም በጎ አድራጊ ግለሰቦችም ያበረከቱትን ገንዘብ በምን ሁኔታ ነው እየተቀበላችሁ ያላችሁት ነው የሚሉት። በገንዘብ መልክ ነው ወይ በቤት ነው ወይ በካርታ መልክ ነው ወይ ነው የሚሉት። እስቲ ቴዲ ብታብራራልኝ፣ መልስ ብትሰጠኝ።
በእርግጥ መንግስት አሁን ካርታ የቤት ካርታውን ሰጥቶናል። ካርታውን ቢሰጠንም ግን ለቤት መስሪያ ተብሎ 1 ሚሊዮን ብር የተፈቀደው እስካሁን ምንም እጃችን ላይ የገባ ነገር የለም። የቤት ክራይም ተፈቅዷል፣ የ1 ሚሊዮኑም ተፈቅዷል። በወረቀት ነው የተሰጠን። ያው ወረቀቱን ግን ወስደን ማህበራዊ ጉዳይ አስገብተናል ብሩን ለመውሰድ። ሆኖም ግን ትእዛዝ ስላልመጣልን ያው ካርታውን ኮፒና የምንወስድበትን የ1 ሚሊዮን የቤት ክራዩን አንድ ላይ በተሰራበት ሁኔታ ነው ያለው የተሰራ። ውሳኔ ስላልመጣልን ይሰራላቸው የሚል ነገር ስላልመጣ ይሄንን ኮፒ አድርጋችሁ ስልካችሁን ቁጥራችሁን ስጡን የሚል ነገር ነው የመጣው እና ይሄንን ነገር ደግሞ ያው ሰተናቸው እስካሁን ምንም አንድም ብረጃችን ላይ የደረሰ ነገር የለም።
መልካም ነው። ቴዲ፣ እናንተ የምትቀበሉት ይህንን ገንዘብ ከአዲስ አበባ ከተማ አስተዳደር ነው?
አዲስ አበባ ከተማ አስተዳደር ያው ገንዘቡን አይ ቲንክ ለማህበራዊ ጉዳይ ነው ያስተላልፈ ምስል እኛ ከማህበራዊ ጉዳይ ነው ብሩን ትወስዳላችሁ ተብለን የነበረው እና ያኔ ካርታ ርክክብ ይካሄዳል ተብሎ እኛ ያው በሰዓቱ በቼክ ይሰጠናል ብለን እንጠብቀን ነበረ። ግን አይነት ነገር ሳይሆን ያው እያንዳንዱ በቤት ክራይ በወር 7 ሺህ ብር፣ 84 ሺህ ብር ለአመት 1 ሚሊዮን ብር፣ ያ የነፍስ ዋጋ ደግሞ 40 ሺህ ብር በአንድ ሰው። ከዛም ደግሞ ለምግብ ፍጆታ ለ3 ወር በ4500 ብር ሂሳብ ተሰርቶ እና ተሰልቶ የተሰጠ ነገር ነበረ። የተሰጠ ነገር ነበረ ስልሽ ያው በገንዘብ ሁኔታ ሳይሆን ያው በወረቀት ላይ ተሰፍሮ ይህን ያህል ብር ይደርሳል የሚል ነገር ነው። እኛ ግን ቼክ ነበር የጠበቅነው። ከዛም በኋላ ያው አሁን ኦልሬዲ 3 ሳምንቱንን ዶክሜንቶችን አስገብተን ያው በመጠባበቅ ላይ ያለ ነው። ስንጠይቃቸውም እዛ ያሉት ከላይ ፈቃድ ስላልመጣ ይሰራላቸው የሚል ነገር እስኪመጣ ነው የምንጠብቀው። ካልመጣ ግን በፍጹም ምንም ነገር ልናስተናግድ አልችልም ብለው ነው የመጣነው። እኛም ቤት መከራያን ብርም የለንም፣ ምክንያቱም ሁሉም ነገር እዛው ወድሟል። እጃችን ላይ ምንም ነገርም የለም። ያው በሰዓቱ ቀብር መፈጸም የተባለ ይሰጠ ነበረ። በሰዓቱ ለአንዳንድ ጉዳዮች አውለነዋል 10,000 ብር። አሁን ግን ያው ተሰርቶም እስካልተሰጠን ድረስ ምንም የምናደርገው ነገር የለም። ምክንያቱም በአሁን ሰዓት የቤት ክራይ በጣም ውድ ነው። የመከራ የተማቅሙም የለንም። ከዚህ በኋላ ራሱ እንዴት ማድረግ እንዳለብን ራሱ አሁን አንዱ ካንዱ እየተበዳደረ ነው ያለው። ዛሬ 40 ቀን መታሰቢያ ነው። እስካሁን በድንኳን በቆርቆሮ መጋዘን ቆይተናል። ከዚህ በኋላ ደግሞ የት እንደምንሄድ ራሳችንም አሁን ግራ ገብቶናል። አሁን ሁሉም ነገር ጨለማ ነው የሆነበት።
ወደ ኋላ ልመልስህና ምን አይነት ቤት ነበራችሁ እናንተ? ስንት ክፍል ቤት ነው?
የኛ ቤት ሸክላ ነው የሰራሁት።
ስንት ክፍል?
ትልቁ ቤት ወደ 6 ክፍል ቤት ነው። ዋናው ትልቁ ቤት ማለት ነው። ሰርቪሶች አሉ፣ መኪና ቤቶች አሉ፣ ኮሪደር አለ። ዋናው ቤት ማለት ነው። ከኋላ ደግሞ ሰርቪስ ቤቶች ደግሞ እኛ ወጣት እንደመሆናችን መጠን የራሳችን ሰርቪስ ቤቶች አሉ። እሱም ወደ 5 ክፍል ነው።
ከኋላ 5 ክፍል ያለው የሰርቪስ ቤት ነበራችሁ። ለዚህ እንግዲህ ካርታ ተሰጣችሁ?
የሱ ነገር እንኳን የካርታ የተሰጣው ለአባውራ በሚል ነው እንጂ አሁን እኔ አባውራ ልጅ ነኝ። እኔ አሁን ትዳር መስርቼ እህቴም ትዳር መስርታ ልጆች ወልዳ 2 ልጆች አሏት። አንደኛውም እንደዚሁ እህቴ ትዳር መስርታ 2 ልጅ ወልዳለች። ዘን አሁን መንግስት ብሎ ያለው ለአባውራ ልጆች ቤት ሰርቼ እሰጣለሁ የሚል ነገር አውጥቷል። ግቢ ውስጥ ይኖሩ ስለነበረ ማለት ነው። እኛ ደግሞ አንዳንድ በስራ ምክንያትም ያልተመቸንም ሰዎች ነበርንና ከወጣን ከአንድ ወር ከምናምን 5 ወር ምናምን የሆነን ሰዎች አለን። ያንን ቤት አከራይተን እኛ ደግሞ እዛ ጋር ያንን ብር ወስደን እዛ እየከፈልን ተከራይተን የምንኖር ነበርን። ግን መንግስት ምንድነው በቃ እናንተ አይገባችሁም፣ ያባወራ ልጆችን ብትሆኑ ሊገባችሁ የሚችለው ነገር ከአባታችሁ ነው እንጂ መንግስት ያወጣው ፓኬጅ እናንተን አይመለከትም ብለው ነው እንትን ያለው። አሁን እህቴ 2 ልጆች ወልዳ እዛው አንድ ክፍል ይዛ እየኖረች ነው ያለው፣ አንድ ቤት ማለት ነው። እኔም ግን አባታችን በህይወት ስለሌለ አባታችን ቤት እየኖርሽ ነው በሚል እሷን አሁን ከዚህ ፓኬጅ ውስጥ አውጥተዋታል። ይህንን ነገር ደግሞ እኛ ይግባኝ ብለናል። ልክ አይደለም አሰራሩ። ምክንያቱም እህታችን ልጆቹን ይዛ እዛው በአደጋው ሮጣን ያመለጠችው፣ ምንም ነገር የደረሰው ነገር የለም። በወረቀት የሰፈረ ነገር ነው እንጂ ወይም ደግሞ እኛ ምንም ነገር ከመስማታችን በፊት ሚዲያ ላይ ነው የምንሰማው።
እሺ፣ መስመር ላይ ቆየኝ ቴዲ፣ መስመር ላይ ቆየኝ፣ ወደ አቶ ባዬ ልመለስ። እሺ አቶ ባዬ፣ እርስዎ ደግሞ ከተከራዮች ወገን ኖትና ቤት ተሰጥቶናል፣ ነገር ግን አልተለሰነም እንዲህ ብለው ነው ያስረዱኝና፣ ይሰጣል የተባለ ገንዘብ አለ ለእናንተ?
ይሰጣል የተባለ ገንዘብ አለ፣ ግን እሱ ምንድነው የቃ ተብሎ 100,000 ብር ይሰጣል አሉ።
ለእናንተ
ዋጋ ደግሞ 40,000 ብር ይሰጣል አሉ። ያው ስነዛሉ እስካሁን እሱ ምንም ያየነው ነገር የለም። አሁን ያለንበት ሁኔታ በጣም ከባድ ነው። እኛ ንብረቱን ምንም ሁሉ ነገር ሙሉ እድሜን ስሰራው የኖርኩት ንብረቴ ነው እዚያ ውስጥ የጠፋው። ቤቴ ብዬ ኑሮዬ ብዬ ቤተሰቤ ብዬ መከራዬን ሳይ ስቃጠል ኑሬ ያፈራሁት ንብረት ነው እንዳለ ይወደመብኝ እና በአሁኑ ላይ እቃ መግዣ አይደለም የምበላውም እንኳን በጣም ከባድ ነው በአሁኑ ጊዜ። እና አሁን መንግስት ማድረግ ያለበት ነገር ቢኖር እኛም መርዳትና እኛም መደገፍ ሲሆን በጣም በተቃራኒ ሁኔታ ነው ያለ። እኛም እንዳደረገን አድርጌ ነው የማስበው።
አቶ ባይ፣ ወደ መንግስት ስትቀርቡ ቀደም ያለው ጥያቄ የጠየቁት አንዱ ጥያቄ ምንድን ነው? ኮሚቴ መስረታችሁ በህብረት ነው የመንግስት ተወካዮችን የምታነጋግሩት ወይስ በተናጠል እየሄዳችሁ ነው የምትጠይቁት?
የምናናግረው አድራሻ የለንም፣ ሁላችን የምንገናኝበት አድራሻ የለንም። እንዳደረሰን ነው ሂደን እኛ ሂደን የምንገኝ አንዱን አንዱ የምናገኝበት ቦታ ያለ አንዱ ዘመድ ጋር ነው ያለ፣ አንዱ ደግሞ አንዲት ትንሽ ክፍል ተከራይቶ ነው ያለ፣ አንዱ ደግሞ ዝም ብሎ አንድ ቀን ከአንዱ ቤት አንድ ቀን ከአንዱ ቤት እያለ ነው ያለ። የተረጋጋ ህይወት የለም። ምክንያቱም በዚህ ላይ ገንዘብ የለውም፣ ንብረት የለውም፣ መቀመጫ በከባድ ነው በአሁኑ ጊዜ።
አቶ ቴዲ አንተስ እዚህ ላይ ምን ትለኛለህ? ተደራጅታችሁ ነው ኮሚቴ መስረታችሁ ህብረት መስረታችሁ ጉዳት የደረሰባችሁ የቆሼ ሰፈር ሰዎች ወይንስ በተናጠል እየሄዳችሁ ነው መንግስትን የምታነጋግሩት?
እኛ ራሳችን ስለን ማዋቀርም ሞክረን ነበረ አደጋ የደረሰባቸው ሰዎች ብለን ያ ኮሚቴ የራሳችንን በሰዓቱ በሀዘኑ በደረሰበት ሰዓት ወዲያውኑ ኮሚቴ እንዲዋቀር የቀበሌው መስተዳደሮችም ኮሚቴ ይዋቀርና በኮሚቴ አማካኝነት እናውራ የሚል ነገር ነበረ። መጀመሪያ ላይ ያለው ነገር አዋቅረን ያው ስማችንን ሰጥተን እንከታተል ነበረ። ሁለት ቀን ሶስት ቀን ነበር። ከዛ በኋላ ግን ነገር ሁሉ በቃ ፈዘር እንዳይሄድ አይነት ነገር ነው የተደረገው። ማንንም የሚያናገረንም የለም። በተናጠልም ሄደሽ ማናገር የምትችሉም ሰውም የለም። ኮሚቴም ሄደሽ ማናገር የምትችሉም ሰውም የለም።
ኮሚቴው ተበተነ።
በቃ ኮሚቴ መጀመሪያውኑ ኮሚቴው እንዲበተን ተፈለገው። በቃ የኮሚቴ ተዋቅሯል። በኮሚቴ ብዙ ነገሮችን እናደርጋለን ነበር ሲባል የነበረው። አሁን የመጣውን እርዳታ ሁሉ ምግብ፣ የአልባሳት ሁሉ ነገር በኮሚቴ አማካኝነት ይሰጣቸዋል የሚል ነገር ነበረ። ኮሚቴው ሁሉ ነገር እያዋቀረ ይደረጋል ነበር የተባለ። ሄደን ቀበሌ ጎብኙ ተባለን፣ ጎበኘን፣ አሽጓል። የመጣው እርዳታ ሁሉ ገብቶ ቁጭ ብሏል። ግን አንድም ነገር ግን አልተሰጠም። ጫማዎችና አንዳንድ ነገሮች ይሰጡ ተባለ፣ ይቆጠር ተባለ እና በቃ አሁኑኑ ይሰጣቸዋል ተባለ። ተቆጠረ። ምን ተባለ? በቃ ነገ ትወስዳላችሁ አሉ። የዛሬ 15 ቀን በፊት ማለት ነው። ነገ ይወጣል ተባለ። በቃ ሂዱ ተባለን። ያንን ነገር ኢሚዲየትሊ ነው ካንስል ያደረጉት። የሚበላሹ እቃዎች ሁሉ ቀበሌ ውስጥ ነው ቁጭ ያሉት።
ማን ነው የሰረዘው?
አናውቅም። ነገ ትወስዳላችሁ ተብለን ነው የቀበሌ መስተዳደር ኮሚቴዎች ተብለን ተመርጠን ሄደን ሁሉን ነገር ቆጠራ ካካሄደን በኋላ ሁሉን ነገር ስልሽ ለጊዜው ጫማና ቲሸርት ነገር የመጡ ነገሮች ነበሩና እነሱን ለመስጠት ነበረ። ዛሬ እንደ ጧት ጣል ተብሎ እንደ ዛሬ ተቆጠረ። እንደ ነገ ጧት ወጥቶ ይታደላል ተባለ። ጧት እንገናኛለን ተባለን። በነጋታው ይሄ ነገር ካንሰል ተደረገ።
እንግዲህ ከአድማጮች በጣም በርካታ ጥያቄዎች ለእናንተ እንድናነሳ ቀርቦልናል። ለመንግስት ተወካይም እንዲሁም ለወይዘሮ ዳግማዊት ሞገስ በተለይ አዲስ አበባ ከተማ አስተዳደር የኮሙኒኬሽንስ ቢሮ ኃላፊ ጥያቄ ከአድማጭ መጥቶላቸው ነበር። ደጋግመን እኛም ደውለን አላገኘናቸውም። ግን ወደ እሳቸው መደወላችንን እንቀጥላለን። ሌላው ከአድማጭ የመጣልን ጥያቄ ለምሳሌ አቶ ሰለሞን ተስፋሁን የተባሉ የላኩልን ጥያቄ ለመሆኑ የአደጋው ምክንያት ተመርምሯል ወይ? የአካባቢው ሰው አደጋው ለምን እንደደረሰ ያውቃል ወይ የሚል ነውና አቶ ባዬ ወይንም አቶ ቴዲ የምታውቁት ካለ ብትገልጹልኝ።
አደጋው ተመርምሯል የሚባል ነገር ምንም ነገር የለም። እኛ አደጋው ከደረሰ በኋላ ቼክ እናስደርጋለን የሚል ነገር ነበር መጥቶ የነበረው። አደጋው በጣም ኃይለኛና አስከፊ ነበር። ግፊ ነበር። ቤቶችን እየደረማመሰ ነበር የሚሄድ የነበረው። ግን ከዛ በኋላ አደጋው መንስኤ ምን እንደሆነ እኛም ያወቅነው ነገርም የለም። ለህዝብም ይፋም የሆነ ነገርም የለም። ጥናት አካሄደን ያለው ነገር ለህዝብ ይፋ እናደርጋለን የሚል ነገር ነው የመጣው። የምናውቀው ነገርም የለም። ግን በጣም ኃይለኛ የሆነ ፍንዳታ እንደነበረ ነው። እኔ በሰዓቱ ወጣ ብዬ ነበረና ቤተሰቦቼ ሮጠው ነው ያመለጡት። የተወሰኑት ሰባቱም እዛው አለቁ። እህቴ፣ ወንድሜ፣ አንድ ልጅ ሮጠው ነው ያመለጡት። በጣም ኃይለኛ ጉልበት ነው የነበረው። ቤቶችን እነዚህ ግንብ ቤቶች በሸክላ ላይ የተሰሩ ቤቶችን እንዳለ ደረማምሶ ነው የሄደው። አልፏቸው ሁሉ ነው የሄደው። እንግዲህ እንደዛ ነው ያለው ያደጋው ሁኔታ እና ምንም አይነት ነገር ይፋ ገና አልተደረገም። ግን አሁንም ለስጋት የሚዳርግ ነገር አለ ተብሎ አሁን የተወሰኑ አባወራዎች ከዛ አካባቢ እንዲለቁ እየተደረገ ነው ያለው፣ ያሰጋል በሚል ማለት ነው።
አቶ ባዬ ፍንዳታውን ሰምተዋል? ለምሳሌ አቶ ማስረሻ ካሳ የተባሉ ጠያቂ የቆሼ አደጋ ከመድረሱ በፊት የፍንዳታ ድምጽ ተሰምቶ ነበረ ይባላልና ያውቃሉ ወይ ጠይቋቸው ብለዋልና ሰምተዋል እርሶ ወይንም ሰው ነግሮታል?
ሰምቻለሁ። በእርግጥ ስራ ነበር፣ ከስራ እየመጣሁ ነበር። በእርግጥ ደርሼ ነበር፣ አካባቢ ደርሻለሁ። በርቀት ነው ድምፁን የሰማሁት እንጂ እዚያ ቦታው ላይ አልገባሁም ነበር። እና እንደ ሰማሁት ግን ወደ ላይ እንደተነሳ ነው የሚነግሩኝ ማለት ነው። ወደ ላይ እንደተነሳ እና ቤት የመምታት ይመጣል ፓወር አለው። ዝም ብሎ የመንሸራተት ሳይሆን ቤት ገፍቶ ይመጣል ፓወር አለው። በፌሮ የተሰራ በአርማታ የተሰራ እሱን የመደምሰስ ኃይል ነው ያለው። የመንሸራተት ሳይሆን የፍንዳታ ነው። በጣም የፍንዳታ ነው እንደሰማሁት ከሆነ እንደዚያ ነው። አደጋው በጣም አስከፊ ነው። በቃ አስከፊ ነው። ቢያንስ ጥልቀቱ እሱ ያሰናቸው ቤት ጥልቀት ቢያንስ ከአስር ሜትር በላይ ነው ይሆናሉ። ጥልቀታቸው ሲቆፈርም ያ እንዳየ ነው እንደዚያ ነው። ከአስር ሜትር በላይ ይሆናል። በጣም ፓወር አለው። አነሳሱ በጣም ከስር በጣም ብርግ ያለ ነው።
እሺ፣ አቶ ባዬ እንዲሁም አቶ ቴዲ እንግዲህ ሌላ ጥያቄም አለን። ግዛቸው አበበ የተባሉ ከዚሁ ከኛ አካባቢ ናቸው መሰለኝ የጠየቁት ጥያቄ ምንድን ነው? ይሄ ቆሼ የተባለ ቦታ ለብዙ ዘመን የቆሻሻ የተጣለበት አካባቢ ነው እና በሱ ምትክ ሰንዳፋ ቆሻሻ ማስወገጃ ተሰርቶ ነበረ። ብዙም ሳይቆይ $1 ቢሊዮን የተገነባው የሰንዳፋ ዘመናዊ ቆሻሻ ማስወገጃ ተዘጋ። ነው የሚሉትና ስለሱም መታቆት አለ ወይ? አሁንስ ቢሆን የአዲስ አበባ ከተማ ቆሻሻ የት ነው የሚጣለው? እናንተ ጋ ነው ወይስ ወደ ሳንዳፋ ነው የሚወሰደው? አቶ ቴዲ
እየተደፋ ያለው እዚሁ ነው ያለው ሳንዳፋ በምን ምክንያት እንደሆነ ባላቀም ከዚህ አካባቢ ከረጲ ቆሻሻ ማንሻ ተነስቶ ቀጥታ ወደ ሳንዳፋ ሄዶ ነበር። ሆኖም ግን 2-3 ወር አይ ቲንክ እንደዛ አካባቢ ከደፋ በኋላ እዚህ መደፋት የለበትም የሚል ያካባቢው ህብረተሰብ ያ ነገር እዛ እንዳይደፋ አድርጉ የሚል ነው ያለኝ መረጃ ወይም የሰማሁት። አሁን ተመልሶ መጥቶ እዚሁ እንዲደፋ ተደርጎ በጣም በሚገርምና በሚያሳዝን ሁኔታ ነበር እዚህ ሲደፋ የነበረው። እዛም በኋላ ይሄን አደጋን ደርሶ አሁንም እየተደፋ ያለው እዚሁና እዚሁ ነው። አሁን ከዚሁ ራሱ አስክሬኑ ከወጣ የወጣበት ቆሻሻ ራሱ እዛው ላይ ነው የተደፋው።
አሁንም እዛው እየተደፋ ነው የምትሉኝና እኚሁ ጠያቂ ግዛቸው አበበ አደጋውን ተከትሎ በቅድሚያ ብቻ ሳይሆን ከፍለ እርዳታው ጠይቀዋል። እርዳታውን እናንተ ቀደም ብላችሁ መልሳችኋል። ይህ ውዝግብ ለደረሰው አደጋ ምክንያት አስተዋጽኦ አበርክቷል ትላላችሁ ወይ ይላሉ እሳቸው? ወደ ሳንዳፋ ተሄዶ ያለመጣሉ እናንተ ጋር ተመልሶ ማዘጋጃ ቤት ለመጣል መገደዱ ለአደጋው አበርክቷል ብላችሁ ታምናላችሁ ወይ ይላሉ?
ይሄ አበርክቷል ይሄ በጥቅል ግልጽ ነው ይታወቃል። ያው ግድ ነው አለው ግን ይሄ መንሸራተት የሚባለው ነገር ፍንዳታ አለመሆኑ በምን ይረጋገጣል ነው? ምንም የተረጋገጠልን ነገር የለም። ፍንዳታ ከሆነ ያን ነገር በርግጥ ምን በትክክል አደጋ መጣ ብለን እናስባ አንችልም። ተረጋግጦ ኑሮ ይሄ ነገር ይሄ እዚህ ጋር መደፋቱ ነው ለኛ ችግር የሆነው ብለን እናስበው ነበር። ግን ይሄ ነገር የተከሰተው በፍንዳታ ነው ብለን ነው እኛ የምናስበው። የራሳችን አስተሳሰብ እናስበው በፍንዳታ በፍንዳታ ከተነሳ ደግሞ የዚያ እዚህ ላይ መጫን ምንም ነገር የሚያመጣው ነገር የለም። ምክንያቱም እዚህ ጋር የተነሳው ከስር በጣም ጥልቀት ያለው ቦታ ላይ ነው ተነስቶ ለቱ ቤቶችን ያፈናቸው። ስለዚህ ይህ ከሆነ ያን መደፋት ይህን ነገር ያመጣዋል ብዬ አላስብም። ግን ተንሸራቶ መቶ ቢሆን የደረመታቸው ያ አስተዋጽኦ አለው ብለን እናስብ ነበር።
እንደውም ቀጣዩ የአቶ ግዛቸው ጥያቄ እንግዲያው አደጋው ክፉ አጋጣሚ ነው ወይስ ሰው ሰራሽ ነው የሚሉትና በእናንተ አመለካከት ምን አፈነዳው ብላችሁ ነው የምታስቡት እናንተ?
እሱ ነው ትልቁ መማችንና ትልቁ በሽታችን እሱ ነው። ምንም ልናውቀው አልቻልንም። በቃ
መንግስትም ደግሞ ገና መርምሬ ደርስበታለሁ ነው
ያውቀውም ቢያውቀውም ሊገልጽልን ስለማይችል ትልቁ በሽታችንና መማችን በምን እንደተጎዱ ቤተሰቦቻችን በምን እንዳለቁ ማወቅ ያልቻል ነው በዚህ ምክንያት።
እስቲ እንደው በማጠቃለያ የተጎጂውን ቁጥር እናንተ ጠቅላላ አርጋችሁ ታውቃላችሁ? ስንት ሰው ይሆን በዚህ ሁኔታ የተጎዳው? ያለቀው ሰው 113 ሰው እንደሆነ ተገልጿል። እንግዲህ የቆሰለው በየሆስፒታሉ ነው የነበረውና ስለነዚህ ሰዎች የሰማነው ነገር የለም። የቆሰሉት ከሆስፒታል የወጡን ታውቃላችሁ?
አዎ የተወሰኑት እናቃቸዋለን። ቁጥር የሚባለው ነገር የተገኙ ሰዎች ብቻ ናቸው ቁጥር የተመዘገቡት። ሬሳቸው ይወጣ ያልወጣ ደግሞ የተዳፍ ነው የቀሩ በጣም ብዙ አሉ በጣም ብዙ።
ስለዚህ የሞተው ሰው ከዛ በላይ ነው የሚሉኝ እርሶ? ከመቶ
ከዛም በላይ ነው የሞተው። አዎ የተመዘገቡት ይህ መቶ ምናምን የሚባሉት ሰዎች አስክሬናቸው ተገኝቶ ሆስፒታል ሄደው የተመዘገቡ ናቸው።
እኔ ጋር ግባና
እሺ ቴዲ
113 የተባለው ቁጥሩ ይሄ ማለት አይደለም ቁጥሩ ከዚህ በላይ ነው የሚለውን ነገር አንስተን ነበር። እኔ ራሴ አንስቼ ነበርና እንዴት እንደዚህ ሊሆን ይችላል? በፍጹም ከዚህ በላይ ነው። ምክንያቱም በየቀኑ የሚወጣውን እዚህ የሚያወጡት የሰፈሩ ወጣቶች ሪጅስተር ያደርጉ ነበር። በቀን 35 ይወጣ ነበር፣ 40 ይወጣ ነበር፣ 20 ምናምን ይወጣ ነበር። እንደዚህ አይነት ነገር የሚወጣበት ነበር። ለምንድን ነው ይህ ቁጥር ብለን ስንጠይቅ ምንድን ነው የተባለው? ከሚኒሊክም ሆነ ከአቤት ሆስፒታል ልክ የሚወጣው ተመዝግቦ ሲወጣ ነው ቁጥር አንድ ተብሎ ሊመዘገብ የሚችለው። ቀባሪ አጥተው የተቀመጡ አስክሬኖች እዛ ነበሩ መለየት ያልተቻሉ። እነሱ አሁን ሬጅስተር ሳይደረጉ መንግስት በራሱ ሁኔታ ቀብሯቸዋል። ያ ማለት ሬጅስተር አልተደረገም፣ ተመዝግቦ አልወጣም። ምክንያቱም ባለቤት እኔ ነኝ ያለ ሰው ከሌለ ሬጅስተር አይደረግም። በየትኛውም ምዝግ ቁጥር በማንኛውም ስም ሬጅስተር አይደረግም።
በሌላ አነጋገር እንግዲህ የሞተበት ወገኑን ያልቀበረ ነገር ግን ተሰውሮብኛል ዘመድ ያለ ሰው ታውቃላችሁ ማለት ነው። በዛ አካባቢ
እኔ አንድ የወንድሜ ልጅ ሁን አልተገኘም፣
ግን አልተቆጠረም
አልተቆጠረም።
ከዛ በኋላ ግን እኛ ሄደን ፎቶን አግኝተን ግን ማን ይወሰደብን አፍትሬኑ እንዴት ነው ብለን በመንጠይቅበት ሰዓት በቃ ይወሰደው ሰው ምንም አያደርግላችሁም ዋናው መገኘቱ ነው። አሁን እሱ ሪጅስተር አልተደረገም። እንደዛ የተቀበሩ ብዙ ሰዎች አሉ። ፍለጋውም እስከመጨረሻው ተካሄደ ብዬ ነው ማላምነው።
ፍለጋውም እስከመጨረሻው ተካሄደ ብለህ አታምንም?
አዎ፣ ምክንያቱም ያልወጣ ሰው ይኖራል ተብሎ ነው የሚታሰበው በኔም በኩልም በህብረተሰቡ።
እናዛው ተቀብረው ቀርተዋል ማለት ነው የተወሰኑ ሰዎች።
ተጣና ነው የምናምነው።
እስቲ ተራ በተራ ያው ይሄንን ውይይት ማጠቃለል ስላለብን ጠቅለል አርጋችሁ ከመንግስት የምትጠብቁትን እኛ እንግዲህ ከበርካታ ህዝብ እናንተን ሁለታችንን ነው አግኝተንም እናወያያለውና የሌሎችንም ብሶት የምታቁት ካለ ተራ በተራ ጠቅለል አርጋችሁ ምን እንደምትጠብቁ ምን መሆን አለበት ብላችሁ እንደምታምኑ ግለጹልኝ። ለአቶ ባየ መጀመሪያ ቀድሚያው ልስጥስቲ።
እሺ፣ እኔ መንግስት ላይ እኔ የምጠብቀው ነገር የተጎዳን ሰዎች ነን ሙሉ ለሙሉ ድጋፍ ያስፈልገናል። በቃ ምክንያቱም መንግስት ከዚህ ጋር ወደ ኋላ ማለት የለበትም፣ ወደ ኋላ ማፈግፈግ የለበትም፣ እንደ ጥላት ማየት የለበትም። እኛ ቤተሰቦቻችን አጥተናል። ልክ የእኛ ቤተሰቦች የእነሱ ቤተሰቦች አድርገው ሊያያቸው ይገባል ብዬ ነው የማስበው። ምክንያቱም እዚህ ጋር የእኛ ቤተሰቦች ማለት እንጃ እኔ ሁሉ ነገራችን ናቸው። ለእኛ ሁሉ ነገራችን፣ ህይወታችን በሙሉ ምስቅልቅል ያለብን ሰዎች ነን በአሁኑ ጊዜ እኛ ያለ ነው። እና መንግስት ይህን ነገር እንዴትም እንዳየው ግራ ገብቶኛል። እኔ በእውነት እኔ ምንም መንግስት ያደረገው ነገር በፍጹም አንድም ነገር አላረካኝም። ያደረገው ነገር ምንም ነገር አላረካኝም። ስለዚህ እንደው ሌላው ሁሉ የተውትና ፈጣሪን እንኳን ፈርተው እኛስ ማነን ሰው አይደለን ብለው እንኳን ይህን ነገር ቢያስተካክሉልን እኔ እንግዲህ ከዚህ በላይ ምንም አለልም። እንግዲህ ፈጣሪያቸውን ይፍሩ። በቃ ሌላ ምንም አለት።
አቶ ባያ አመሰግናለሁ። ቴዲ እስቲ ጠቅለል አድርገህ ታስረዳኝ።
መንግስት ይህን በአደጋ የተጎዳውን ህብረተሰብ በልዩ ሁኔታ ሳፖርት አድርጎ ተንከባክቦ ምንድነው የጎደላችሁ ምን ላድርግላችሁ ብሎ ከስራችን ሳይጠፋ ከስራችን ሆኖ ያለውን ነገር ቃል የገባውን ነገር እንኳን እንዲፈጽም እንኳን ፈቃደኛ አይደለም ብዬ ነው የማስበው። መፈጸም ራሱ ነበር ይሄን ያህል ጊዜ ራሱ መቆየት አልነበረበት። ሲቀጥል ደግሞ እኛ ማለት የአዲስ አበባን ቆሻሻን 35 ዓመት ተሸክመን የኖርን ሰዎች ነን። ሸተተን ሳንል ደከመን ሳንል ውሃ ሲገባብን ስንሰቃይ የኖርን ሰዎች ነን። እኛ ይህንን አባቶቻችን 35 ዓመት ነው ከተመሩት። ቆሻሻው በጣም ሩቅ ነው የነበረው፣ ጫካ ነው የነበረው። አሁን ግን አፍንጫችን ላይ መጥቶ ነበር ቁጭ ብሎ የነበረው። ስለዚህ የአዲስ አበባን ህዝብ ቆሻሻ ነው ተሸክመን የኖር ነው። እኛ በጣም ተጨቁንንና ተጎድተን ያለን ሰዎች ነን። አንድ እሱ ሆኖ ሳለ፣ ሁለተኛ ነገር ደግሞ ይሄ አደጋ አስከፊ አደጋ ደርሶ ቤተሰቦቻችን ነጥቋል። ሲቀጥል ደግሞ ከመንግስት እያገኘን ያለ ነው ምላሽ ደግሞ አጥጋቢ አይደለም። ምንም ነገር የተደረገ ወይም ደግሞ ያደረገልን ምንም ነገር የለም። ስለዚህ ጉዳታችንን መንግስት በደንብ አይቶ ከጎናችን ሆኖ ምንድን የጎደላችሁ ምን ላድርግላችሁ እያለ የተጎዳነውም የውስጣችንን ሊጠግንልን ይገባል። ሰባት ቤተሰብን አትሽ ገንዘብ አይደለም የሚመልሰው፣ ጭንቅላታችንን። አሁን እኛ ጋር መሰራት ያለነው ስነ ልቦናም ጭምር ነው። ትልቁ የስነ ልቦና ጫና እየደረሰብን ያለ ነው። ያንን የስነ ልቦና እንኳን ቢጠግንልሽ ውስጥሽ ትን የሚያደርግልሽ ከሆነ የቤተሰብሽን መሞት ራሱ እንኳን በተወሰነ መልኩ እፎይታ ታገኛለሽ። ገባሽ? የቤተሰባችን በላይ መንግስት እዚህ ጋር ምንም ነገር አለማድረጉና ምንም ነገር ስላልተደረገልን ሞር ስነ ልቦና ጫና እየደረሰብን ነው። አይምሯችን እየታ ረፍት እያጣ ነው። አይምሯችን ሁሌም አይምሯችን ጥያቄ ይጠይቃል፣ ግን መልስ የለም። ለአይምሮሽ እንኳን መልስ ማግኘት መቻል አለብሽ። ስለዚህ አሁንም መንግስት ማድረግ ያለበት የምለው ቢያንስ እንኳን ሌላው ቢቀር ቢያንስ እንኳን ቃል የገባውን ነገር እንኳን ማድረግ አልቻለም።
ቃል የገባው ቀደም ብለህ እንደገለጽክልኝ የመኖሪያ ቤት መስሪያ ቦታ እንደሚሰጣችሁ 1,000,000 ብር ለማሰራት እንደሚሰጣችሁ ነው የገለጽክልኝ።
ይቅርታ አድርጊልኝና ስለተወራ ወይም ደግሞ እንዲያደርጋለሁ ስለተባለ አይደለም። አፈጻጸም ሁሌም ቢሆን ትልቁ ችግር አፈጻጸም ነው። አፈጻጸም የሚባል ነገር የለም።
እና እስካሁን የተቀበላችሁት አሁን ለምሳሌ አንተ 7 የቤተሰብ አባል ነው ያጣኸው፣ 10,000 ብር ለቀብር ነው የተሰጠን፣ ከዛ ውጪ ምንም እስካሁን ድረስ የተቀበልኩት የለም ነው የምትለኝ?
እዛ ውጪ አንድ ሳንቲም ማለት ንስ ነች። እንግዲህ ክፍለ ከተማ የምንሄደውም የትኛውን ቦታ ላይ የምንሄደው ማህበራዊ ጉዳይ የምንሄደው በራሳችን ገንዘብ ሰው በሰጠን ያንን ሳንቲም ነው ይዘን በዛ ነው ትራንስፖርትም እየተጠቀምን ያለ ነው እየተጠቀምን የምንመገበው የምንጠጣው ነው ሙሐመድ እንገዛው አንዳንድ ነገሮችን የምንገዛው የኢትዮጵያ ህዝብ እየሰጠን 5-10 ብር በጣም ልቡ ስለተነካ በጣም ውስጡ ስለተጎዳ ከሚበላው ላይ እየቀነሰ 1 ብርም 2 ብርም ሆነ 50 ብርም ሆነ 100 ብር እየቀነሰ እየሰጠን የነበረውን ብር ነው እየበላንበትም እየተጠቀምንበትም ከዛም አልፎ የ40ን ፕሮግራም እንኳን ያወጣ ነው የኢትዮጵያ ህዝብ እየሰጠን ብር ነው ለነፍስ ማር እንኳን ያደረግ ነው።
እሺ እንግዲህ የአሰራር የቢሮክራሲ ጉዳይም ሊሆን ይችላል። ቀደም ብዬም በፕሮግራሙ መሃል እንደገለጽኩት የአዲስ አበባ ከተማ አስተዳደር የኮሙኒኬሽንስ ቢሮ ኃላፊ ወይዘሮ ዳግማይት ሞገስን ከእናንተ ጋር አቀርበን ለማወያየት ጥረት አድርገን ነበረ። ምክንያቱም ያ መስሪያ ቤት ነው እስካሁን ድረስ ስለዚህ ስለ ቆሼ በቆሼ በደረሰው አደጋ ሲከታተል የነበረውና አሁንም ወደ እነሱ ደውለን መልስ ለማግኘት እንሞክራለን። እናንተ ግን ስለሰጣችሁን ቃል በጣም ነው በአድማጮች ስም እናመሰግነው። በርቱ እንላለን። እንግዲህ
እሺ ዲዮ አጋጣሚ ደግሞ ያባውራልዝ ሁሉ መጠቀም አለባቸው ከተባለ አሁን የኛ ቤት ልንጠቀም አልቻለምና ይሄንንም ነገር ታገኝሽ እንደ ጥያቄ ልታነሽልኝ እኔ ክፍለ ከተማ ድረስ ሄጃለሁ። አይገባችሁም ነው እህትም የአባቴ ቤት ነው የምትኖረው እንጂ ራሷን ችላ ሁለት ልጆቿን ይዛ ቤት ውስጥ ትልቁ ቤት ውስጥ ነው እየኖረች ያለችው እንጂ አባቱ ቤት ውስጥ ነው እየኖረች ያለችው እንጂ ከኋላ ሰርቪስ ውስጥ እየኖርሽ አይደለሽም የሚል ነገር ነው መልስ እየሰጡን ያለው። ምንም አጥጋቢ ያልሆነ መልስ ማለት ነው።
ስለዚህ እርዳታውን ለመቀበልም ፈቃድ የተሰጣቸው ያንተ ወንድሞች በህይወት የተረፉትና ራሳቸውን ያልቻሉ ወይንም ትዳር ያልመሰረቱት ብቻ ናቸው?
ምንድን ነው የአባወራ ልጆች ትዳር የመሰረቱ የአባወራ ልጆች በአጠቃላይ ባባወራ ስም ነው ካርታና ይሄ አንድ ሚሊዮን የሚሰጠው። ሁለተኛ ነገር ደግሞ የአባወራ ልጆች እዛ ቤት ውስጥ ትዳር መስርተው የሚኖሩ የነበረ መንግስት ቤት ሰርቶ ይሰጣል የሚል ፓኬጅ ወጥቷል። ፓኬጁ ደግሞ እንትን ያደረጉት ለምሳሌ ያለ አደጋው ዛሬ የደረሰ ቢሆን ትላንትና ሌላ ቤት ቀይረሽ ወይም ተከራይተሽ ብትወጪ ፓኬጁ ጋር የምትካተች አይደለሽም
ራስን ችለሃል በሚል ግንዛቤ
አዎ ቤት ስለሌለሽ ቤቱን ስለለቀቅሽ ፓኬጁ አይመለከተሽም የሚል ነገር ነው ያወጡት ፓኬጅ።
ያልወጡ ወንድሞች ግን አግኝተዋል?
ያው እነሱ ምንድነው ያው አባወራ ነው እንጂ በፍጹም እንደዛ የለም። በቃ አባወራ ስር ነው የምትካተቱት። አባቴ ስላረፈ እኛ የአባታችን ወራሾች ስለሆንን እሱ ነው የምትወስዱት እንጂ እንደሌላው ሰው ያባወራ ልጆች ሆናችሁ መውሰድ አትችሉም ነው።
እሺ በጣም ነው የምናመሰግነው አቶ ባዬ እንዲሁም አቶ ቴዲ በጣም እናመሰግናለን።
እሺ እናመሰግናለን እኛም እግዚአብሔር ይስጥልን።